ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥቅምት 11 2016 ዓመተ ምህረት ዝግጅታችን ጀመረ።
አማራ ተወላጆች ላይ መንግስታዊ ባልሆኑና በመንግስት ኃይሎች የሚደርሱ ጥቃቶች አሳሳቢ ደረጃ ላይ መድረሳቸው ተገለጸ።
ከራሱ ከስርዓቱ የመጣ ነው ብለን ነው የምናምነው። ማንንም የተለየ የአንድ ማህበረሰብ ሌላው ላይ ተነስተዋል ብለን አይደለም። የዚህ ሁሉ ችግሩ ስርዓቱ ነው በሚል ነው።
የሰማችኋቸው የዘር ፍጅት ቅድመ መከላከል በኢትዮጵያ የተሰኘ ለትርፍ ያልተቋቋመ ድርጅት ዳይሬክተር የሆኑትን ወይዘሮ ሰናይት ደረጀን ነው። ከዜና በኋላ ሰፋ ያለ ቆይታ ይኖረናል።
ሰራችሁን ስራዎች ለሌሎች ዓለሞች በቴክኖሎጂ ምን ስራዎች መስራት እንደምንችልና አውትሶርስ እንዲያደርጉልን ማለት ኢትዮጵያ ውስጥ ታለንት እንዳለ ያንን መስራት የሚያስችል ኢንፍራስትራክቸር ታለንት እንዳለ በመግለጽ ያለንን አቅም እናሳይብን ነው።
አሁን ደግሞ የሰማችኋቸው በዚህ ሳምንት በዱባይ በተካሄደው ዓለም አቀፍ የቴክኖሎጂ ሳምንት ላይ ተካፋይ የነበሩትም የአፍሪኮም ቴክኖሎጂስ ስራ አስፈጻሚ አቶ ባህሩ ዘይኑን ነው። የስራ ሰጪና ተቀባይ አገልግሎት ወይም አውትሶርሲንግ ዙሪያም ዘገባ ይኖረናል።
ሰላም ጤና ይስጥልኝ ክብራትና ክብራን አድማጮች፣ የዕለተ እሁድ ጥቅምት 11 2016 ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን። በምሽቱ መሰናዷችን ሌሎች ማህበራዊና ኢኮኖሚያዊ ጉዳዮችንም እንዳስሳለን። ዘና የሚያደርጓችሁ ሙዚቃዎችም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ዜና ስለክብራትና ክብራን እንደምናመሻችሁ። ከእሁድ ምሽት ዜና ጋር እንግዶልኝ ነኝ። በእስራኤል ትናንት ሌሊት የጋዛ ሰርጥን፣ በሶሪያ የሚገኙ ሁለት የአየር ማረፊያዎችን እንዲሁም የሊባኖስ ድንበር አካባቢን ደብድባለች። በእስራኤልና ሐማስ መካከል የሚካሄደው ግጭት ወደ ሰፊ የመካከለኛው ምስራቅ ጦርነት ሊያመራ ይችላል የሚለው ስጋት እያየለ መጥቷል። በአሌፖና ደማስቆ የአየር ማረፊያዎች ላይ የሚደረገው ድብደባ ከኢራን ወደ መካከለኛው ምስራቅ መሳሪያ እንዳይገባ ለማገድ ነው ስትል እስራኤል አስታውቃለች። በጋዛ በተፈጸመው ድብደባ ማምሻውን ብቻ 55 ሰዎች ተገድለዋል ተብሏል። አንድ በዌስት ባንክ የሚገኝ መስጊድን መምታቱንና መስጊዱ ሐማስና የፍልስጤም እስላማዊ ጂሃድ ጥቃት ለማድረስ ሲያቀዱበት የነበረ ስፍራ ነው ሲል የእስራኤል ጦር አስታውቋል። በሊባኖስ ድንበር አካባቢ ያሉ እስራኤላውያን እንዲወጡ እንደሚደረግ እስራኤል አስታውቃለች። አካባቢው የሐማስና የሂዝቦላ የሚሳኤል ጥቃት ኢላማ ሆኗል ተብሏል። ይህ እንዲህ እንዳለ ትናንት በካይሮ ሲደረግ የነበረውና በግጭቱ ላይ ሲመክር የነበረው ጉባኤ ስምምነት ላይ መድረስ አልቻለም። እስራኤላውያን ወደ ግብጽ፣ ዮርዳኖስና ሞሮኮ ከመጓዝ እንዲቆጠቡና በእነዚህ ሀገራት የሚገኙም ከሆነ በአስቸኳይ እንዲወጡ የእስራኤል መንግስት አስታውቋል። ይህ በእንዲህ እንዳለ በሺ የሚቆጠሩ ሰዎች እስራኤልን ለመደገፍና በአይሁዶች ላይ የሚታይ ያሉትን ጥላቻ በመቃወም በበርሊንና በለንደን ሰልፍ አድርገዋል። በሌላ በኩል በከበባ ውስጥ ባለችው ጋዛ ለሚኖሩ ፍልስጤማውያን በዓለም ዙሪያ የሚደረገው የድጋፍ ሰልፍ እንደቀጠለ ነው። በለንደን ከተማ 100 ሺህ የሚገመቱ ሰልፈኞች እስራኤል በጋዛ ላይ የምታደርገውን ድብደባ እንድታቆም በመጠየቅ ሰልፍ ወጥተዋል። በበርሊን እስራኤልን ለመደገፍ የወጡት ሰልፈኞች የሀገሪቱን ባንዲራና በሐማስ የታገቱት ሰዎችን ፎቶግራፍ ይዘው ወጥተዋል። የጀርመኑ ፕሬዝደንት ፍራንክ ቫልተር ሽታይንማየር ለሰልፈኞቹ ባደረጉት ንግግር አይሁዳውያን አሁንም ጀርመን ውስጥ በስጋት ውስጥ መኖራቸው ተቀባይነት የለውም፣ በጀርመን በእያንዳንዱ አይሁድና የአይሁድ ተቋማት ላይ የሚሰነዘር ጥቃት ለሀገሪቱ ውርደት ነው ሲሉ ተደምጠዋል። በለንደን የእንግሊዝ አይሁዶች ቦርድ ሊቀመንበር ሰልፈኞች በሐማስ የታገቱት 200 ሰዎች እንዲለቀቁ ግፊት እንዲያደርጉ ጠይቀዋል። በበርሊን አይሁዳውያን የሚኖሩባቸው በርካታ ሕንፃዎች የዳዊት ኮከብ ተብሎ የሚጠራው የእስራኤል ባንዲራ አርማ ምልክት የተደረገባቸው ሲሆን ባለፈው ሳምንት በአንድ የእስራኤል የእምነት ተቋም ወይም ሲናጎግ ላይ ሁለት የሞሎቶቭ ኮክቴል ተወርውሯል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በኒጀር በመፈንቅለ መንግስት የተወገዱት ፕሬዚደንት መሐመድ ባዙም ለአመልጡ ሞክሯል ሲል ወታደራዊ ሁንታ በቅርቡ ቢያስታውቅም አንድ ዘመዳቸው ግን ከቤት ሰባቸው ጋር በጥሩ ሁኔታ እንደሚገኙ ለኤፍፒ ዜና ወኪል ተናግረዋል። በኒያሜ ፕሬዝዳንታዊ መኖሪያ ከባለቤታቸውና ከልጃቸው ጋር እንደሚገኙ የቅርብ ቤተሰቡ ለዜና ወኪሉ ተናግረዋል። ስልክ ለመደወልም እንደተፈቀደላቸው ጨምረው ገልጸዋል። ባዙም ሊያመልጡ ሞክረው እንደከሸፈባቸው ወታደራዊ ሁኔታው ባለፈው አመት አስታውቆ ነበር። ወደ ኒያሜ ዳርቻ ሸሽተው ከዛም በሌላ ሀገር ዳታ በሄሊኮፕተር ወደ ናይጄሪያ ሊሸሹ ነበር ሲል ሁንታው አስታውቆ ድርጊቱን ሊፈጽሙ የነበሩት ዋና ተዋናዮች በቁጥጥር ስር ውለዋል ብሏል። ባዙምን የሚወክሉት ጠበቆች የሁንታው መግለጫ የፈጠራ ወሬ ነው በማለት ባዙም ከሰው ጋር እንዳይገናኙ ተደርገው ተይዘዋል ብለዋል። ጠበቆቹ ለቀጠናው የኢኮኖሚ ማህበረሰብ ኤኮዋስ ባዙም ወደ ስልጣናቸው እንዲመለሱ ሲሉ ህጋዊ ጥያቄያቸውን ባለፈው ወር አስገብተዋል። ባዙምን ወደ ስልጣናቸው ለመመለስ የሚደረገው ዲፕሎማሲያዊ ጥረት የማይሳካ ከሆነ በወታደራዊ መንገድ ጣልቃ እንደሚገባ ኤኮዋስ አስጠንቅቋል። አንድ ቻይናና ሌላ የፊሊፒንስ መርከቦች በደቡብ ቻይና ባህር ላይ መጋጨታቸውን ተከትሎ ሁለቱ ሀገራት አንደኛው ሌላውን ለግጭቱ ተጠያቂ አድርጓል። የአካባቢው ሀገራት በይገባኛል በሚጨቃጨቁበት በደቡብ ቻይና ባህር ከሚደረገው ፍጥጫና መጎሻሸም አዲሱ እንደሆነ ተዘግቧል። በሁለተኛው የዓለም ጦርነት ያገለገለው አሮጌው የፊሊፒንስ መርከብ በአካባቢው ለተሰማራው የሀገሪቱ ጦር ስንቅና ትጥቅ በማቀበል ላይ ነበር ተብሏል። ዛሬ ማለዳ መጠነኛ ግጭት ተከስቶ ነበር ያለው የቻይና የባህር ድንበር ጥበቃ መርከቡን ያገደው ህገወጥ የግንባታ መሳሪያ በስፍራው ለሚገኘው የጦር መርከብ ሊያስተላልፍ ሲል ነው ብሏል። የፊሊፒንስን ህጋዊ የባህር ላይ እንቅስቃሴ ቻይና በማወክ ላይ ነች ስትል አሜሪካ ለፊሊፒንስ ያላትን ድጋፍ ገልጻለች። በመጨረሻም አድማጮች አጨቃጫቂው ደራሲ ሳልማን ሩሽዲ አንድ የጀርመን መጽሐፍ ተሳታሚዎችና ሻጮች ማህበር የሚሰጠው የሰላም ሽልማት አሸናፊ ሆኗል። ለህይወት ባለው በጎ አመለካከት በስራው ለዓለም ባደረገው አስተዋጽኦ ሽልማቱ እንደሰጠው ማህበሩ አስታውቋል። በእንዳረፓያን አቆጣጠር 1988 ሳታኒክ ቨርሰስ ሰይጣናዊ ጥቅሶች በተሰኘው መጽሐፉ የሙስሊሙን ዓለም ያስቆጣው ሩሽዲ በተለይ የኢራኑ አያቶላ በተገኘበት እንዲገደል አውጀውበት ነበር። በፍራንክፈርት ሽልማቱ ከተቀበለ በኋላ ሳልማን ሩሽዲ ባደረገው ንግግር ሐሳብን የመግለጽ ነጻነት በማንኛውም ሁኔታ ጥበቃ እንዲደረግለት ጥሪ አድርጓል። አድማጮች ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ዜናውን ያሰማችሁ እንግዲህ ወልዴ ነኝ። መልካም ምሽት።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥቅምት 11 2016 ዓመተ ምህረት የመስታውት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ዳሬ እንኳን ደህና መጣ።
እንኳን ደህና ቆየሽኝ። ምን ነው አንድ መስታውት ብቻ እኮ ነው የጠፋሁት ሌሊ?
እንዴ በየሁለት ሳምንቱ ለሚገናኝ ሰው እኮ አንዷ ራሷ ብዙ ታጎድላለች። ለነገሩ ባለፈው ሳምንት መስታወት አይኖር እንጂ እናንተ እዚህ ዋሽንግተን ዲሲ በየአመቱ በሚዘጋጀው ታላቁ የአፍሪካ ሩጫ ላይ ተገናኝተን ነበር።
አዎ ከሩጫው ባሻገርም የጥሩነሽ ዲባባ ቤተሰብና ስለሺ ሰነን ጨምሮ የኢትዮጵያ አየር መንገድ ቦርድ ስራ አስኪያጅ የነበሩት ግርማ ዋቄና የኢትዮ ጃዝ አባት ተብሎ የሚጠራው ሙላቱ አስታጥቄ ልዩ ዕውቅና የተሰጠበት ደማቅ ዝግጅትም ተዘጋጅቶ ነበር።
ትክክል ነህ። በሙያቸው ለኢትዮጵያ ትልልቅ ስራ የሰሩ ባለሙያዎች የተከበሩበት ጊዜ ነበር። ከዛ ጎን ለጎን ደግሞ የተለያዩ ሰዎች በተለያዩ በጎ ስራዎች ላይ እንዲሳተፉ የሚጋብዙ አጋጣሚዎችም ነበሩ። ለምሳሌ ታስታውስ ከሆነ ቻች ታደሰ የምትመራው በጎ አድራጎት ድርጅት አንድ የትምህርት ቤት ቦርሳ ለአንድ ተማሪ በሚል መርሃ ግብር ላዘጋጀው የበጎ ስራ የገንዘብ ድጋፍም ሲሰባሰብ ነበር።
አው ቻቺ ያው ቀደም ሲልም በተለያዩ የበጎ ስራዎቿ ተታወቃለች። አሁንም ያንን ስራዋን እንደቀጠለች ናት። ለምን እንደውም ዝግጅታችንን በሷ ሙዚቃ አንጀምርም? ምን ይመስልሻል?
በጣም ደስ ይላል። አረሸጋው ስምህ ማን ነው? በርካቶች የሚያስታውሱት የሚወዱት ሙዚቃዋ ነው። ቻቺ ታደሰ እንግዲህ ትቀጥላለች። አንቺ ታደሰ ረሸጋው ስምህ ማን ነው ያለች በመትጫወተው ቆየት ያለ ግን አሁንም ድረስ ተወዳጅ ሆነ ሙዚቃ ነው ሰምተን የተመለስነው። በዚሁ ወደ መጀመሪያው መሰናዷችን እንለፍ።
በአማራ ክልል የሚደርሱ ሰብአዊ መብት ጥሰቶች
ኢትዮጵያ የተለያዩ የአማራ ተወላጆች ላይ መንግስታዊ ባልሆኑ ታጣቂዎችና በመንግስት ኃይሎች እየደረሱ ባሉ ጥቃቶች ካለፈው አመት ሚያዝያ እስከ መስከረም ባለው ጊዜ ውስጥ 11000 ሰዎች መገደላቸውንና ከ100000 በላይ ሰዎች ደግሞ መታሰራቸውን የዘር ፍጅት ቅድመ መከላከል በኢትዮጵያ የተሰኘ ለትርፍ ያልተቋቋመ ድርጅት ባወጣው ሪፖርት አስታውቋል።
በዚህ ጉዳይ ላይ ከፌደራልም ሆነ ከአማራ ክልል መንግስት ምላሽ ለማግኘት በተደጋጋሚ ሙከራ ብናደርግም ቀጥተኛ ምላሽ አላገኘንም። ሆኖም ለሁለት አመት በሰሜን ኢትዮጵያ የተካሄደው ጦርነት በስምምነት ከቆመ በኋላ በኢትዮጵያ መንግስትና ፋኖ በመባል በሚጠሩት የአካባቢው ታጣቂዎች መካከል እየተካሄደ ባለው ግጭት እስካሁን ምን ያክል ሰዎች እንደሞቱ ከፌደራሉም ሆነ ከክልሉ መንግስታት እስካሁን የተገለጸ ቁጥር የለም። ግጭቱን ተከትሎ በክልሉ በታወጀው አስቸኳይ ጊዜ አዋጅ ግን በአማራው ክልል ብቻ 764 ሰዎች እንደታሰሩ መርማሪ ቦርዱ ባለፈው ወር አስታውቆ ነበር።
የኢትዮጵያ ሰብአዊ መብቶች ኮሚሽንም በአማራ ክልል እየተካሄደ ባለው ግጭት በአማራ ተወላጆች ላይ እየደረሰ ያለውን የእስር ዘመቻና ሌሎችም የሰብአዊ መብት ጥሰቶች በተለያዩ ግዚያት አውግዟል። ከዛ በተጨማሪም የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ሰብአዊ መብት ተቋማት በተለያዩ ግዚያት የሚያወጧቸው ሪፖርቶችም በአማራ ተወላጆች ላይ የሚፈጸሙ ጥቃቶች እንደሚያሳስቧቸው ገልጸዋል።
ተከታዩ መሰናዷችን የሚሆነው ጥቃት የደረሰባቸውን የክልሉን ተወላጆች እንዲሁም ሪፖርቱን ይፋ ያደረገው የዘር ፍጅት ቅድመ መከላከል በኢትዮጵያ ዳይሬክተር ዶክተር ሰናይት ደረጀ አነጋግረሽ ያስተናዳሽው ዝግጅት ነው።
ሰኢድ ተወልዶ ያደገው በኦሮሚያ ክልል ቄለም ወለጋ ዞን ውስጥ ነው። ከአጎቱና ከቤተሰቦቹ ጋር በምዕራብ ወለጋ ጊንቢ ወረዳ ቶሌ ቀበሌ ውስጥ ይኖር ነበር። ከአስር አመት በፊት ትዳር ከያዘና ልጅ ከወለደ በኋላ ደግሞ ከቶሌ ቀበሌ በሁለት ኪሎ ሜትር ርቀት ላይ በሚገኘው ቤንሻንጉል ጉሙዝ ክልል ውስጥ በካማሺ ዞን ኢቡን ጉዲ ቀበሌ ውስጥ ይኖር ነበር። ሰኔ 11 ቀን 2014 ዓመተ ምህረት በኦሮሚያ ቶሌ ቀበሌና በቤንሻንጉል ጉሙዝ ኢቡን ጉዱ ቀበሌ በአንድ ቀን በደረሰ ማንነትን መሰረት ያደረገ ጥቃት ግን 7 የቤተሰቡን አባላትና ቤት ንብረቱን እንዳጣ ይገልጻል።
አጎቴ ሚስት ያጎቴ ልጅ ከነ ልጆቿ ነው ያለቀችው። ያጎቴ ልጅ በተለይ አራት ልጆች እንደያዘች ነው ያለቀው። የሞቱት እሷን ጀምሮ 5 ያጎቴ ሚስት እስከ የመጨረሻ ልጇን ጋር 7ኛ ነው። በቶሌ በኦሮሚያ ላይ አሁን የአማራ ማህበረሰብ ሆኖ ቤት እንኳን የለውም። ተፈርሶ ተቃጥሎ ተበዙ ምንም ነገር አታይም። ምክንያቱም መንግስትን 3-4 ጊዜ ጠየቅ እባክህ አድርፈን ዘራማት አረንድ ብላ ጸጥታ ካልቀመጥልን በቦታው አስጊ ቀጠና ነው ያለንበታል። 3-4 ጊዜ ጠየቅን አልተቻለም። በቃ እኛ መጨረሻ ላይ አዝመራችንን ሰርተን ካበቃን በኋላ ከ3 ጊዜ ጥቃት በኋላ ወጣን። አዝመራም ተነሳ፣ ወሰዱ፣ ቤትንም አፈረሱ። አሁን ደግሞ ከፍተኛ ሁኔታ ችግር ውስጥ ነው ያለነው።
የኢትዮጵያ መንግስት በቶሌው ጥቃት የተገደሉ ሰዎች ቁጥር 338 መሆኑን አስታውቆ ነበር። በዩናይትድ ስቴትስ የሚገኘው የአማራ ማህበር በበኩሉ በጥቃቱ 503 ንጹሃን ዜጎች መገደላቸውን አመልክቷል። መሐመድ በቤተሰቦቹ ላይ ጥቃት አደረሱ የሚላቸው ማህበረሰቡ ሸኔ ያለ የሚጠራቸውና ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ታጣቂዎች ሲሆኑ ቡድኑ ታጣቂዎቹ ይህን አይነት ጥቃት እንደማይፈጽሙ በተደጋጋሚ በመግለጽ በመትኩ መንግስትን ተጠያቂ ያደርጋል። ጥቃቱ ከመፈጸሙ በፊት በነበሩ 2 አመታት ሰዎች እየታገቱ ገንዘብ እንዲከፍሉ ይጠየቁ እንደነበር የሚያስታውሰው መሐመድ ለመንግስት ኃላፊዎችና የጸጥታ አካላት በተደጋጋሚ ያቀረቡት አቤቱታ ሰሚ በማጣቱ ቤተሰቦቹን እንዲያጣና እንዲሰደድ ምክንያት መሆኑን ይገልጻል።
ጫካ ይወስድ ነበር በፊት እዛ አካባቢ ከምንኖረው የአማራ ማህበረሰብ አንተ ማነህ ብለው ጫካ ይወስዳሉ። አንድን ግለሰብ 50,000 ብር እንዲከፍል ያስገድዳሉ። 50,000 ብር እየተከፈለ አንድ ግለሰብ ሲለቀቅ በሚቀጥለው ሳምንት ሌላ ግለሰብ አሁንም አግተው ወደ ጫካ ሲወስዱ ከዛ 3,000 ብር አስገቡት። 150,000 ብር እያለ ገባ። በአጠቃላይ ይዘው የተደረገ 2 አመት ያህል የመንግስትም ሪፖርት እያደረግን መፍትሄ የለም። 2 አመት ያህል ከቆየን በኋላ እንደውም አንድ ሰው ታረሰ ተፈጠረ። መጨረሻ ላይ ግጭቱ የሚያመሃከል ተፈጠረ። ይሄ ነገር ዘለቄታው እንዴት ነው መንግስት ይዝማል እንደ ነገር ተፈጠረ።
የሁለት ልጆች አባት የሆነው መሐመድ አሁን የሚኖረው በተመሳሳይ ጥቃቶች ከተፈናቀሉ ሌሎች በሽዎች የሚቆጠሩ የአማራ ተወላጆች ጋር በደቡብ ወሎ ዞን ቃል ወረዳ ውስጥ ነው። እሱ እንደሚለው ከጥቅምት 15 2015 ዓመተ ምህረት ጀምሮ መንግስት ያደርግላቸው የነበረውን ድጋፍ በማቋረጡና መጠለያ ጣቢያዎቹን በመዝጋቱ በአንድ ወቅት ቤተሰባቸውን ያስተዳድሩ የነበሩ ሰዎች አሁን የሰው እጅ እያዩ ለመኖር ተገደዋል።
በጣም ከባድ ነው ማለት በተለይ እዚያ ቦታ ተወልደናል ግን ወሎ አማራ ክልል ገብተን የምንኖረው ማህበረሰብ በምንም ተአምር ይገናኝልን አልቻለም። ሁለተኛ እንደዚህ በሚኖር ሰው ቴስታሪ ምግብ ስለምንሰጠኝ ይሄ ሲጀመር እንደሰው ምን ታስባለህ? ሰው ምን ያደርግኛል ብቻ።
መሐመድ ባለፉት ጥቂት አመታት በኢትዮጵያ የተለያዩ ክፍሎች በደረሱ ማንነትን መሰረት ያደረጉ ጥቃቶች አንድና ከዛ በላይ የቤተሰባቸውን አባላት ካጡ የአማራ ተወላጆች መካከል አንዱ ነው። የዘር ፍጅት ቅድመ መከላከል በኢትዮጵያ የተሰኘ ለትርፍ ያልተቋቋመ ድርጅት ሰሞኑን ባወጣው ሪፖርት በኢትዮጵያ የተለያዩ አካባቢዎች በአማራ ተወላጆች ላይ ይደርሱ የነበሩ ጥቃቶች በመንግስት ኃይሎችም ታግዘው በክልሉም ላይ ጭምር መቀጠላቸውን አስታውቋል። ላለፉት ወራት በፌደራል መንግስትና ፋኖ በመባል በሚጠሩት የክልሉ ታጣቂዎች መካከል የተቀሰቀሰውን ግጭት ተከትሎ ከሚያዝያ ወር ወዲህ በክልሉ ከ11 ሺህ በላይ ሰዎች መገደላቸውንና ከ100 ሺህ በላይ የአማራ ተወላጆች ደግሞ አዲስ አበባን ጨምሮ በተለያዩ አካባቢዎች መታሰራቸውን ማረጋገጡን አመልክቷል። በእነዚህ ሪፖርቶች ዙሪያ የተቋሙን ዳይሬክተር ዶክተር ሰናይት ደረጀን አነጋግሬያቸዋለሁ። በቅድሚያ ተቋሙ መቼና ለምን እንደተቋቋመ ያስረዳሉ።
ጂፒኢ መጀመሪያ እንደ ታስክ ፎርስ 2018 መስከረም ላይ የኢቦላ ቫይረስ በማነሰን ተቆራረጠ ስፋት ሲደረግ እንደ ታስክ ፎርስ የምግባ ኃይል በዚህ ጉዳይ ላይ ከአማራ ማህበራትም በሌላም ደግሞ እንደዚሁ ይህንን ጉዳይ ሲከታተሉ ያሳሰባቸው ሰዎች ተገናኝተን ይሄ ነገር ማንነት ተኮር ስለሆነ ራሱ ወንጀሉ መከታተልና መጻፍ ያስፈልገዋል። ደግሞ በዚህ የሆነው ብዙ ተክፎ ከተገኘም ሰዎች ያገኘነው መረጃ ምንድን ነው? የማንነት ተኮር መሆኑ ቤታቸው ቀድሞ ማርክ ተደርጎ እንደነበረ ልዩ ምልክት ተደርጎበት እንደነበረ ስለሆነ ይሄ እየተባባሰ በመምጣቱ ከዛውም አካባቢ ወደ ጌዲዮ አካባቢ ሲደማም ውስጥ እንደዚህ ማንነት ተኮር ጥቃቶች በተከታታይ ሲመጡ ከሰባቱ ጋር የተገናኘ ስለሆነና አሁን በግልጽ በጣም ወጥቶ የመጣ ነገር ስለሆነ ራሱን የቻለ ፎከስ አድርጎ የሚሰራ ግብረ ያስፈልገዋል በሚል እግብራን ሀይል መክስን ንቅሰራ ቆይታል። በኋላ ኖቬምበር 2020 ላይ ህዳር 2020 ላይ ግቡን የተመዘገበነን ጦፊት ሆነ ማለት ነው። በዚህ ሄድኳርተርነቱ አሜሪካ ሆነ። ግን አባላቶቹም ሞኒተር የማድረጉ ሰዎችም መቼም በዓለም አቀፍ ደረጃ የሚሰራ ድርጅት ነው።
ስያሜያቸው ላይ እንግዲህ በኢትዮጵያ የሚፈጸሙ ዘርን መሰረት ያደረጉ ጥቃቶችን ላይ እንደምትሰሩ ነው የሚያመላክተው። እነዚህን ጥቃቶች የምትከታተሉት በአጠቃላይ ኢትዮጵያ ውስጥ ነው ወይስ እንዳየኋቸው ሪፖርቶች በአማራ ክልል ብቻ ነው?
ይህ ስርዓቱ ዘር ማጥፋትን የሚያባብስ እኛ ወይም ደግሞ እነሱ በሚል ይሄ ትርክቶች አንዱ ማንነት ከአንዱ የሚያጋድል እንደገና ስርዓቱ ራሱ ኃይልን ተገና አድርጎ የራስ ወክሎ የሚለውን ማንነት ለማግነን የሚሰራ ከራሱ ከስርዓቱ የመጣ ነው ብለን ነው የምናምነው። ማንም የተለየ የአንድ ማህበረሰብ ሌላው ላይ ተነስቷል ብለን አይደለም። የዚህ ሁሉ ችግሩ ስርዓቱ ነው በሚል ነው። ግን ኦብጀክቲቫችን ራሱ ሚሽኑ ላይ ወይም ተልእኳችን ላይ በተቀዳሚነት አሁን ሆኖ የተለያዩ ይሄ ችግሮች ሎካላይዝድ በሆነ ሁኔታ በብዙ ማንነቶች ላይ ቢደርስም ካለን ዳታ ግን ሲስተማቲካሊ ከስርዓቱ ራሱ ታርጌትድ እየሆነ የመጣ ማንነት የአማራ ዘር ማጥፋት ካለን መመዘኛዎች እየተደረገ ነው ብለን ነው ምናምን። ይህም በዳታው ላይ ተመስርቶ ነው እና ሌሎችም ደግሞ በተጓዳኝ የዘር ማጥፋት ደረጃም ያልደረሱ ግን ገና በመፈረጅ ወይም ደግሞ ዲስክሪሚኔት ወይም ከል በመለየት ደረጃ ያሉ ማህበረሰቦችም ለሚደርሰውን ጥቃት አብረን ቶክስ እናደርጋለን እንደደረሰን ማለት ነው።
ምሳሌ እንደ ምሳሌ የምናነሳቸው አሉ።
አሁን ራሱ መጀመሪያ ላይ ኦፊሻሊ ትግራይ ሎኑ አብሮ መስራት ሲጀመር ቡጋዩ ላይ የተደረገው ጥቃት ላይ ለምሳሌ በግንባር ቀደምነት ጋሞች ጎራጆች ነበሩ። በጣም በተለይ ጎራጆ አካባቢ ጥቃት የደረሰባቸው። ከዛ ወደ አሸዋ ሜዳ፣ አስኮ የተለያዩ ቦታዎች ደግሞ ላይታዎች እና ሌሎችም ማህበረሰቦች እንደዚህ ታጌት ደሆናል። ግን በግንባር ቀደምነት ጋሞች ነበሩ ለምሳሌ እዛ ላይ ጥቃት ላይ የዋሉት። በኋላም ደግሞ 2019 በኦክቶበር ላይ ወይም ደግሞ ጁን 2020 ላይ እንዲህ ማንነት ተኮር አሰቃቂ ጥቃቶች በኦሮሞ ክልል እና በደቡብም አካባቢ ተደርጎ ነበረ። በኋላም መተከል እና ወለጋ ላይ በግንባር ቀደምነት አማራ ታጌት ሊሆነ ቢሆንም አንዳንድ ቦታዎች ላይ ደግሞ ከሃይማኖትም ተኮር ነበረ። ኦርቶዶክስ ኦሮሞዎችም ሌሎች ማንነት ያላቸው አታጌት ተደረጉበት ነበር። እንዲሁም መተከል እና ወለጋም አሁንም አገኝ አማሮች በግንባር ቀደምነት ታጌት ቢሆኑም ደርታዎች እና ሌሎች ማንነት ያላቸውም ጋምቤላም አካባቢ ውስጥ አኟኮች አታኮች ነበሩ እና በጦርነቱም ጋር ተያይዞ አዲስ አበባ ላይ የትግራይ ተወላጆች ፕሮፋይል እየሆኑ በሚገዙበትም ጊዜ እነዚህንም ሪፖርት እናደርግ ነበር።
በቅርቡ በሚደርሱ ጥቃቶች ዙሪያ ወዳወጣችሁት ሪፖርት ልምጣና ከመቼ ጀምሮ ያሉ ጥቃቶችን ነው መመዝገብ የጀመራችሁት? ምን አይነት ጥቃቶች እና በምን አይነት ደረጃ ነው እየተፈጸሙ ያሉት?
ያው ጥቃቶች ብዙ ቦታ ተዘግቧል። በቀጥታ በመንግስት መለዮ ለባሾች እየተደረገ ያለ የክልል ውስጥ ወረራ አለ። ዘግይቶም ቢሆን የታወጀ አስቸኳይ ጊዜ አዋጅ አለ። ኤፕሪል 1 ላይ ቢሆንም የተለያዩ ጥቃቶች የተጀመሩት መንግስት መለዮ ጥቃቶች ግን ቆየት ብሎ ወደ ኦገስት አካባቢ የአስቸኳይ ጊዜም እንደዚሁ በህጋዊ ባለመኛ መንገድ ታውጆ እንግዲህ ትልልቅ የጦር ውሎች እየተዘገቡ ነው። የህግ ማስከበር በሚል ነው እየተደረገ ያለው። ግን ከምንሰማቸው ሪፖርት ከምናደርጋቸው ከድሮን አታኩ ታንክ ጥቅም ላይ እየዋለ እና ባልተመጣጠነ መልኩ የጦር በረራ በሚመስል መልኩ በጣም ብዙ ጦርነቶች እየተካሄዱ ነው። በዛ ምክንያት አራ ክልል ላይ ያንን ወቅት እናደርጋለን። ነገር ግን አዲስ አበባ አካባቢም በማንነ ተኮር የሚደረጉ ጥቃቶችን እንዲሁ ጎን ለጎን ደግሞ መተከል እና ወለጋ አካባቢ ለምሳሌ አሁን አርሲ እነዚህ ጥቃቶች ቀጥለዋል። እነሱን ሪፖርት እናደርጋለን። አሁን ኤፕሪል ላይ በቅርቡ የጀመረው ጦርነት ከተጀመረ 1022 በቦታ ከፍለን የት ተደረገ የሚለውን መረጃ ያለን ሲኖር በደፈናው ደግሞ በኮሚኒኬሽን ካለመኖር ጠቅላላ ዴስቶ ለሚ የሞተ ሰው ቁጥር 11093 ነው። ከዛ 11093 ከደረሰን ቁጥር ላይ አንድ ሻያ ሁለቱ ደግሞ በስፔሲፊክ ሎኬሽን ያለን መረጃ እነዚህ አሁን ያወጣ ነው። ከጀመረው በኋላ ባለው ኢንጌጅመንት ያለንን መረጃ ያሳያል። ይህ እንግዲህ በከፊል ነው። ለምን ኮሚኒኬሽን በየቦታው ስለተዘጋ በጣም ችግር አለ። ብዙ ሰው ታስሯል። ስለዚህ ብዙ መከራ ነው መረጃዎች እየደረሱን ያሉት ማለት ነው።
አንድ ሺህ ሰዎች መገደላቸውን የጠቀሳችሁት ቁጥር በማን ነው ግድያው የተፈጸመው?
በመንግስት አካላት የተገደሉ ናቸው ወይም ደግሞ የመንግስትን ኃይል የሚመስል መለዮ ለብሰው በገቡ በተለያየ ጊዜ አድማ ብተና ሊሆን ይችላል፣ ያሉ ከመበተኑ በፊት ሊሆን ይችላል፣ የመከላከያ ልብስ ሊሆን ይችላል። ግን የተለያዩ ሚዲያዎች ዘገባዎች ምንድን ነው በጣም ብዙ ውዝግብ አለ ይሄን በተመለከተ። ለማንኛውም ግን ያንን ወሮ ያንን ፎርስ ኦፊሻሊ ወይም ደግሞ መንግስት በግ በሆነ መልኩ የመንግስትን ሎጂስቲክ ይዞ የገባ ኃይል ነው ሲቪሊያኖችን የገደለው ማለት ነው።
ከሚያዝያ ጀምሮ እንዲሁ አሁንም ከ100,000 በላይ ሰዎች መታሰራቸውን ጠቅሳችኋልና መረጃውን ከየት ነው የምታገኙት? የኮሚኒኬሽን ችግር አለ፣ ስልክ በአብዛኛው አይሰራም፣ ኢንተርኔት ሙሉ ለሙሉ ተዘግቷል በክልሉ እና መረጃ የምታሰባስቡት በምን መልኩ ነው?
በማንነቱ አንድ ማህበረሰብ ጥቃት ሲደርስበት የሆነ አዌርነስ ሌቭል ሲደርስ ተባብሮ ያን ነገር ለማጋለጥ ነው የሚሄደው እና በተለያዩ የህብረተሰብ ደረጃ ያሉ ይሄንን አላማ ብለው ስለሚያምኑበት የኛ የጸረ ዘር ማጥፋት ትስስር ወይም ደግሞ አንቲ ጀኖሳይድ ኔትወርክ መሬት ላይ እንድንፈጥር አግዞናል እና እነዚህ ኦፊሰሮቻችን የሰብአዊ መብት ወይም ደግሞ የቅድመ መከላከል ዜና መስራት እንድንችል አርሊ ዋርኒንግ ኦፊሰሮች እንላቸዋለን። በተቻለ መጠን ይህንን ዘግቡ። አብዛኛው ከተጎጂ ማህበረሰብ ውስጥ አብረው የጠፋባቸው በእኛ ይቁም ሌላ እናድን በሚል ነው አብረው ነው የሚሰሩት። በዛ ላይ ደግሞ የኢትዮጵያ ሎካል ሚዲያ ብዙኛው በሌላ ቋንቋ አይተላለፍ እንጂ በጣም ፍሎሪሽ ያደረገ ይህን ሰብአዊ መብት ረገጣ አወር ምናልባት ሳተላይት ላይ አውጥ እንጂ በዩቲዩብም በተለያየ ሁኔታ የሚዘግቡ በጣም ተክተው የሚሰሩ የሎካል ሚዲያ ደግሞ ብሮድካስቲንግ ላይ የሚሰሩ ብዙ የተለያዩ ጋዜጠኞች አሉና እንደ ሁለተኛ ሌየር ኦፍ ቬሪፊኬሽን ለማድረግ እንሞክራለን። ግን በሶስተኛው ደረጃ አሁን ማንም ሰው የእኛን ሪፖርቶች አስተያይቶ ራሱ የኢትዮጵያ ሰብአዊ መብት ኮሚሽን በመንግስት ራን የሚደረገው ራሱ በእኛ ሌቭል አንደርስቲሜት ባልተደረገ ሁኔታ በፍጥነት እና ያለውን ኢንሲደንት ቶሎ ሪፖርት አያደርግ እንጂ ያው ያለባቸውንም ጫና እናቃለን በመንግስት ራን ስለሚደረጉ። ግን በሚገርም ሁኔታ ብዙዎቹ የሪፖርት ያደረግናቸው ኢንሲደንቶች በዛሁም ጫና ውስጥም ሆነው ትክክለኛውን ዴስቶል እና ማምን አረገ የሚለውን ሙሉ በሙሉ ማቅረብ ባይችሉ እንኳን ኢንሲደንቶች ማች በሚያደርጉ ሁኔታ የተደረጉ ነገሮችን እነሱም ደግሞ እንደ ሶስተኛ ሌየር ቦክስ እያደረጉ ነው። ይህም ደግሞ ብዙም የውጭ ሰብአዊ መብቶችን ጋዜጦችን፣ ሜንስትሪም ሚዲያዎችን ያው የመንግስት ኮሚሽን ነው በሚል የተወሰነ እምነት ስለሚሰጡበት ማስተያየት ይቻላል።
ቀደም ብዬ እንደጠቀስኩት 100,000 በላይ ሰዎች መታሰራቸውን ነው በእናንተ ሪፖርት ላይ ጠቀሳችሁት። መንግስት ደግሞ በቅርቡ ይፋ ያደረገው በአስቸኳይ አዋጁ ግብረ ኃይል የታሰሩት ወደ 700 አካባቢ የሚሆኑ ሰዎች መሆናቸውን ተናግሯል። ቁጥሩ እንግዲህ በጣም ትልቅ ሰፊ ልዩነት ነው ያለው እና እነዚህ ሰዎች የት ነው የታሰሩት? ምክንያቱም በጣም ብዙ ቁጥር ነው። ያያያዛቸውን እና ያሉበትን ሁኔታ የምታጣሩበት መንገድ አለ?
አሁን በተለይ በብዛት ሰው በፊት ለፊት የሚያውቃቸው ስለ ሰብአዊ መብት ስላለው ትልቅ ይሄ ችግር በማንነት ላይ ያተኮረ ጥቃት፣ የዲሞክራሲ አለመኖር፣ በአብዛኛው ብዙ ቶፒኮች ላይ የሚናገሩ ሰዎች ነው የታሰሩ። የነሱ የታወቁ ቦታዎች ቻርጅም ሆነው እስም ወጥቶላቸው ፍርድ ቤትም እየተመላለሱ እየተከታተሉ ያሉበት ስለሆነ የሚታወቁ ቦታዎች ናቸው። በጣም እንግዲህ ኢምንቶቹ ናቸው ጠቅላላ ከታሰሩት ውስጥ። በአንጻሩ ደግሞ የማጎሪያ ካምፕ በሺዎች የሚቆጠሩ ያልታወቁ አንዲስክሎዝድ የሆኑ ቦታዎች ሁሉ አዲስ አበባ ውስጥ ብቻ ሳይሆን አዲስ አበባ አካባቢ፣ ኦሮሞ ክልል ውስጥ አስፋራስ ደቡብ እስከ አርባ ምንጭ ድረስ፣ አፋር ውስጥ አዋሽ አርባ፣ የተለያዩ ቦታ ኤርትራ ቦርደር አፋር ክልል ውስጥ ድረስ በተለያዩ ቦታዎች በጣም ከሙቀት እስከ በጣም ብርድ ያለባቸው አካባቢዎች አንደርግራውንድ እስከ ውጪ ለመንግስት ሰውን ለማሰቅ ተብሎ ያልተሰሩ ስትራክቸሮች፣ የኢንዱስትሪያል ፋክትሪ ስቶሬጆች፣ እነዚህ ሁሉ የተለያዩ መንገዶች በመጠቀም በጣም በብዙ ሺዎች ያሉ ታስረው እንደሆኑ ሊክድ የሆኑ ቪዲዮዎችን በመውጣታቸው ሊጋለጥ ችሏል። ምናልባት ከዛም በተለያየ ምክንያት አምልጠው የወጡ ወይም ደግሞ በተለያየ በአንዳንድ ቦታ ባሉ አሳቢዎች አዘኔታ ተለቆ እንዲወጡ የተደረጉ ሲናገሩት የነበሩ ሲሰነዱ የነበሩ ነገሮች ሙሉ በሙሉ ተክደው የነበሩ በመንግስት አካላት ማለት ነው። ያው እነዚህ ሊክድ ቪዲዮዎች በመውጣታቸው ኢቨን እንደውም ቶ ፖይንት ወረርሽኝ ቀድመን ወረርሽኙ ሳይወጣ በፊት ካየናቸው አንዳንድ የሜዲካል ጌር ያደረጉ ሰዎች ሊክድ የሆኑ ፎቶዎች ላይ በማየት ወረርሽኝ ሁሉ ሳይከሰት አይቀርም የሚል ነገር ሪፖርታችን ላይ አውጥተን ነበረ እና ወዲያው እሱም ራሱ መረጃ ወጣ። ያው በግልጽ ብዙ ቦታ ኢቨን የተባበሩ መንግስታትም ሌሎችም ኢንዲፐንደንት በሆኑ ገለልተኛ የሰብአዊ መብት አካላት ዘገባው ሊቀርብ ችሏል። እየተለመደ ነው መንግስት ብዙ ጊዜ እነዚህ ነገሮች ከጋራ ለማድረግ መሞከር፣ ግን በእውነትም እየተደረገ ያለ ከፍተኛ የሆነ አሰቃቂ ማንነት ተኮር ማጎር፣ ማሰቃየት እስከ መግደል ያለ ህግ ኤክስትራጁዲሻል ኪሊንግ እየተደረገ እንደሆነ ነው እኛ ያለን ተጨባጭ ማስረጃ ማለት ነው።
ጥቃቶችን ከመመዝገብ በተጨማሪ ሬድ አለርት እያላችሁ ደግሞ ወደፊት ጠቁማላችሁና እነዚህን ሊፈጸሙ የሚችሉ ጥቃቶችን ቀድማችሁ የምታውቁባቸው መንገዶች ምንድን ናቸው? መስፈርቶስ ምንድን ነው? ጥቃት ሊፈጸም ነው የሚያስብላችሁ እና ለማን ነው ሬድ አለርቱን የምትልኩት?
ኦልሬዲ እንደዚህ አይነት ጥቃቶች የሚካሄድባቸው ቦታዎች አሉ። አንዳንዱ ቦታ ዝም ብሎ ፍሌር ያደርጋል፣ ግን በተከታታይ ደግሞ የምንከታተላቸው ላይክ እንደመተከል እንደወለጋ በተለያየ ጊዜ ጥቃት የሚደረግባቸው ደቡብ አካባቢ ያሉ ቦታዎች፣ የአዲስ አበባ ዙሪያ ማንነት ተኮር ጥቃቶች አሉ እና እነዚህ ሆትስፖት ኤሪያዎች ላይ ሁልጊዜ የምንከታተላቸው ኢንዲኬተሮች አሉ። ብዙ ጊዜ ቀድሞ ሚሊሻንም ሆነ ማንንም ትጥቅ የማስፈታት ስራ ይሰራል። ወይም ደግሞ ቀደም ብሎ የስልክ ማጥፋት፣ መብራት የማጥፋት፣ ቀደም ብሎ እነዚህ በጣም በተደጋጋሚ የተጠቁ ማህበረሰቦች የሚያዋቸው ኢንዲኬተሮች አሉ። ላይክ መከላከያ ፖስትድ ሆኖበት የነበረ እዛ ከሆነ ቀድሞ ያለምንም ምክንያትና ዋርኒንግ ተነስተው እንዲወጡ ይደረጋል። ቦታው ለጥቃት ተጋላጭ በሆነ ሁኔታ ንግግርን ምንም አይነት ወይ መንገድ እንዲዘጋ ይደረጋል። እነዚህ ነገሮችና መጨረሻ ላይ ደግሞ አክቹዋሊ ለጥቁ የመጡ ፎርሶች እየተጠራሩ ቦታ ሲይዙ ይሄንን ቀድመን ነው የምንናገረው እነዚህ ፓተርኖች። አሁን ደግሞ በተሻለ ሁኔታ ቴክኖሎጂን በመጠቀም ሳተላይት ኢሜሎችን በማየት ከሆነ እንደዚህ የፎርስ ቢልድ አፕ ወይም ደግሞ የአጥቂ ኃይል የማከማቸት ነገር ሲኖር ቀድመን አለርት የምናወጣው። በሚያሳዝን ሁኔታ ከ94% በላይ ሬድ አለርት ብለን ያወጣናቸው ወደ አትሮሲቲ ሪፖርት ተቀየሩ፣ እንደገና ሪፖርት እናደርግባቸዋለን።
እነዚህን ይዛችሁ ከኢትዮጵያ ወይም ከዓለም አቀፍ ሰብአዊ ተቋማት ጋር ለመስራት ሞክራችኋል?
በጣም ነው የምንሞክረው። ብዙ ጊዜ እነዚህ ሰብአዊ መብት ድርጅቶች ኢንዲፐንደንት ነው ተብሎ ስለሚታመን ኢንተርናሽናል ኢንቮልቭ የሚያደርጉ ሰብአዊ መብት የዓለም አቀፍ ሰብአዊ መብት ድርጅቶች ወይም ደግሞ የሌላ ሀገር ሚዲያዎች ቢዘግቡት ሞር ተአማኒነትን ይወስዳል። አሁን የበለጠ ሪኩዌስቶች ይመጡልናል። ስለ ሪፖርቶቻችን ሰብአዊ መብት ድርጅቶች ብቻ ሳይሆኑ የተላላቅ ሀገራት የውጭ ጉዳይ ክፍሎችም አንዳንድ ጊዜ ማብራሪያ ይጠይቁናል። አንዳንድ ጊዜ ቬሪፊኬሽንም ለማድረግ እንደገና ሞርዳሳ እንድንልክላቸው ያደርጋሉ።
የመንግስታቱ ምክር ቤት ያቋቋመው ሰብአዊ መብት መርማሪ ቡድን ጊዜው አልተራዘመም እና አለመራዘሙን እንዴት አያችሁት?
ይሄ ኮሚሽን በአንድ በኩል በመቋቋሙ በጣም ደስተኛ ነበር። ሲቋቋም ያው ኮሚሽኑ በጣም ማንዴቱ የተያያዘው በሰሜን ኢትዮጵያ የነበረው ጦርነት የትግራይ፣ የአማራና የአፋርን ክልሎች በተገናኘ ከጦርነቱ ጋር የተገናኙ ወንጀሎችን ኢንቨስቲጌት ለማድረግ ነበረ። ከፍተኛ የሆነ አድቮካሲ በማድረግ ደግሞ ምክንያቱም ጦርነቱ ኖቬምበር 4 2020 ላይ ቢጀምርም ከዛ በፊት ከ2 ዓመት በፊት ጀምሮ ከ2018 ጀምሮ እንዳልኩት የተለያየ ማንነት ተኮር ጥቃቶች ደግሞ በተለያየ ሁኔታ ምንም ጦርነት ባልነበረበት ሁኔታ ሲካሄደ ስለነበረ ትልቅ ፑሽ ተደርጎ ማንዴቱ ቢያንስ እንግዲህ ሌሎች የኦሮሞ ከተሞች ላይ የተደረገውን ባይጨምርም መተከልን፣ ወለጋንና ደግሞ ሰሜን ሸዋ አማራ ክልል ውስጥ ያጣዬን በተደጋጋሚ የተቃጠለችውን ከተማ ታሳቢ በማድረግ ማንዴቱ እነሱን ጂኦግራፊክ ኤሪያዎች ከጦርነቱ ጋር ተገናኙ ሁኔታ እንዲጨምር ተደርጎ ነበረ። እሱ ጥሩ ሆኖ ሳለ ግን የተለያዩ ክፍተቶች አይተንበት ነበረ። ለምሳሌ ለመጀመሪያው አድቫንስ ሪፖርት በ2021 ሰፕተምበር ላይ አቀረቡት መሰረት በጀት ተሰጥቶ የነበረው ከጦርነት ጋር ሌትድ ለሆነው ብቻ ስለሆነ በጀት ስላልተመደበ ኢንቨስቲጌት አለመደረጉ አንዱ ያሳዘነን ጉዳይ ነው። ሌላ በበቂ ሁኔታ ደግሞ አማራና አፋር ክልል ላይ የተደፈሩ ሴቶች ኢንቨስቲጌት አሁንም አልተደረገም ነበር። የነሱ ጉዳይ አብዛኛው ኦፍኮርስ እነሱም እንደ ቻሌንጅ ያቀረቡት መንግስት እውቅና ስላልሰጣቸው ሊገቡ አልቻሉም። እውቅና ሰጥቷቸውም ዳታ ቀጥታ አልሰጣቸውም መንግስት። በትግራይ በኩል ግን የነበረው ጊዜ መንግስት ቀጥታ ዳታ እንደላከላቸው ተናግሯል ማለት ነው። እና እነዚህ የፈጠሩት ክፍተቶች ወንጀሎቹ በእኩል ሁኔታ ያለ ባያዝ እንዳይዘገቡ አድርጓል። በመጨረሻም ግን ይሄ ክፍተት ቢኖርም ይህንን ኢንቨስቲጌሽን በጣም ያስፈልጋል። ሁሉም ቦታ ማንም ላይ የደረሰው ወንጀል በእውነት በገለልተኛ አካል ተጣርቶ ገለልተኛ አካል ደግሞ የምንፈልግበት ምክንያት ያው መሬት ላይ ያሉት ተቋሞች ነፃና ገለልተኛ በሆነ ሁኔታ እንዳይንቀሳቀሱ ከፍተኛ ጫና ስለሚደረግባቸው ነው። ስለዚህ ይህን በዚህ እንስማማለን ሁላችንም። ብዙዎቹ ኢንተርናሽናል ሰብአዊ መብት ድርጅቶች አሁንም በሚያሳዝን ሁኔታ ከፍተኛ ባያዝ አላቸው። ብዙ ቦታ አሁንም እየተደረገ ያለውን ጦርነት በፊት የነበረውን ጦርነት በሚዘግቡበት ስልክ እየዘገቡ አይደለም፣ ግን እያስረዳን እየወተወትን ያለ ነው። እንደዚህ አይነት መካኒዝም አሁንም ቢሆን የምንተወው ነገር አይደለም። የተባባሰ ነው እንጂ የቀነሰ የመጣ ነገር ስለሌለ ሁሉም ወንጀሎች በገለልተኛ በሆነ አካል የተሻለ ታይም ላይኑን ከበር የሚያደርግ ስኮፑም እንዳለ ኢትዮጵያን ከበር የሚያደርግ መካኒዝም ተቋቁሞ እንዲያይ እንደገና እንዲቋቋም እንዲወተውትልን አብረን እንደምንሰራ እኛም ደግሞ የዩናይትድ ኔሽን ዳታዎችንም ሪፖርቶችንም በመላክ ወደዛ አቅጣጫ ለመሄድ ሀገራትንም ተመድንም እንደዚሁ ደግሞ ሰብአዊ መብት ኦርጋናይዜሽኖችንም እንዲህ አይነት እድሎችንም ስናገኝ ሚዲያዎችም ላይ የቀረብን ሞትበታችን እንቀጥላለን ማለት ነው። ምክንያቱም ፍትህ ላይ ያልቀረበ እንደዚህ አይነት ወንጀል ደግሞ ተደጋግሞ እንደሚፈጸም ከዚህ በፊት እንደዚህ አይነት የማንነት ተኮር ጥቃቶች የተደረጉበት ቦታዎች ላይ ሁሉ አይተናል። እና ያለው እድል አንድና አንድ ብቻ ነው፣ ፍትህ እንዲሰፍን መታገል ነው።
በዚህ ጉዳይ ላይ ከፌደራልም ሆነ ከአማራ ክልል መንግስት ምላሽ ለማግኘት በተደጋጋሚ ሙከራ ብናደርግም እስካሁን ቀጥተኛ ምላሽ አላገኘንም። ምላሽ ካገኘን በድጋሚ እንመለስበት ይሆናል። ሆኖም ለሁለት ዓመት በሰሜን ኢትዮጵያ የተካሄደው ጦርነት በስምምነት ከቆመ በኋላ በኢትዮጵያ መንግስትና በአካባቢ ታጣቂዎች መካከል እየተካሄደ ባለው ግጭት እስካሁን ምን ያክል ሰዎች እንደሞቱ ከፌደራልም ሆነ ከክልሉ መንግስታት የተገለጸ ቁጥር የለም። ግጭቱን ተከትሎ በክልሉ በታወጀው አስቸኳይ ጊዜ አዋጅ ግን በአማራ ክልል ብቻ 764 ሰዎች እንደታሰሩ መርማሪ ቦርዱ ባለፈው ወር አስታውቆ ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽንም በአማራ ክልል እየተካሄደ ባለው ግጭት በአማራ ተወላጆች ላይ እየደረሰ ያለውን የእስር ዘመቻና ሌሎችም የሰብአዊ መብት ጥሰቶች በተለያዩ ግዚያት አውግዟል። በተጨማሪም የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ የሰብአዊ መብት ተቋማት በተለያየ ጊዜ ባወጧቸው ሪፖርቶች በአማራ ተወላጆች ላይ የሚፈጸሙ ጥቃቶች እንደሚያሳስቧቸው ገልጸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዶአችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አማሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መስናዷችን ደግሞ የስራ ሰጭና ተቀባይ አገልግሎት ወይም አውትሶርሲንግን ይመለከታል።
በኢትዮጵያ ለዘርፉ በቂ ድጋፍና ማበረታቻ ከተሰጠ የሥራ ሰጭና ተቀባይ ወይም አውትሶርሲንግ አገልግሎት ድርጅቶች በርካታ የውጭ ምንዛሪ ማስገኘትና ለበርካቶችም የሥራ ዕድል መፍጠር እንደሚችሉ በዘርፉ የተሰማሩ የሥራ ኃላፊዎችና የአፍሪኮም ቴክኖሎጂስ መስራችና ዋና ሥራ አስፈጻሚ አቶ ባህሩ ዘይኑና የኢትዮጵያ አውትሶርሲንግ ማህበር ፕሬዚደንት አቶ ወንደሰን ዘውዴ ተናግረዋል።
የስራ ሰጭና ተቀባይ አገልግሎት ወይም አውትሶርሲንግ በተለይ ከኢንተርኔት መስፋፋት ጋር አብሮ የተስፋፋ የመጣ ያገልግሎት ዘርፍ ሆኗል። የመንግስት የንግድና ያገልግሎት ድርጅቶች የስራ ሸክምና ወጪን ለማቃለል ስራዎቻቸውን በቀላል ባነስተኛ ወጪና በጥራት መስራት ለሚችሉ የሀገር ውስጥና የውጭ ሀገር ድርጅቶች ይሰጣሉ። በዘርፉ አገላለጽ አውትሶርስ ያደርጋሉ። ለመሆኑ የኢትዮጵያ የአውትሶርሲንግ አገልግሎት ምን ይመስላል በሚለው ሐሳብ ዙሪያ ደረጀ አቶ ወንዶሰንንና አቶ ባህሩን አነጋግረን ወደ አሰናዳው ዝግጅት እንለፍ።
ሆኑ አውትሶርሲንግ የሥራ ዘርፍ ማለት ምን ማለት ነው? የሚሰጠውስ አገልግሎት ምንድነው? በዘርፉ የተሰማሩት የአፍሪኮም ቴክኖሎጂስ መስራችና ዋና ሥራ አስፈጻሚ አቶ ባህሩ ዘይኑ ይህን ያስረዳሉ።
አውትሶርሲንግ የምንለው አሁን አንድ ኩባንያ መሰረታዊ የሚሰራው ሥራ አለ። ከመሰረታዊ ሥራው ውጪ ያሉት ስራዎች ያንን ስራ ሊሰራለት የሚችል ኩባንያ ይፈልጋል። ለምሳሌ ሪሶርስ ወይም የሰው አስተዳደር ስራ ቢኖረው ለሌላ ኩባንያ የሰው አስተዳደር ላይ ስፔሻላይዝ ላደረገ በዛ ስራ ላይ እውቅና ላለ ይሰጣል። ፔሮል ይባላል። ይሄ ደግሞ ስክፍያ ለዛ ኩባንያ ፔሮል የመስራቱን ስራ ሌላ ኩባንያ አውጥቶ ሊሰጥ ይችላል። ጥበቃ ሊኖር ይችላል። የሴኩሪቲ ስራዎች ጥበቃ መስሪያ ቤቱን ጥበቃ የሚያደርግለት ራሱ ቀጥሮ ምን ብሎ እንትን ከሚያደርግ እንደዚህ አይነት አገልግሎት ለሚሰጥ የጽዳት አገልግሎት። ከዛ ስንሄድ ደግሞ ቴክኖሎጂ አገልግሎት እሱ ጋር የሰው ኃይል ላይኖር ይችላል እና ያንን ለሚሰሩ ኩባንያዎች የሚሰጥበታል። አሁን የኛ ዘርፍ ስናየው ቴክኖሎጂ ነክ የሆኑ ነገሮችን ይህንን ስራ ለመስራት ለሚችሉ ኩባንያዎች አውጥቶ በመስጠት ስራውን የተቀላጠፈ አድርጎ የሚሰራበት መንገድ ማለት አውትሶርስ አድርገው እንደዋል።
ኢትዮጵያ ውስጥ ይህን መሰሉን አገልግሎት የሚሰጡ በጣት የሚቆጠሩ ድርጅቶች ቢኖሩም በተለይ የውጭ ስራ ሰጪዎችን በመቀበል የፈቃድ አሰጣጥ ችግር ስለነበር ዘርፉ ገና ያልተስፋፋ መሆኑን የኢትዮጵያ አውትሶርሲንግ ማህበር ፕሬዚደንት አቶ ወንደሰን ዘውዴ ይናገራሉ። አገልግሎትን ከሀገር ውጭ መስጠት፣ ኤክስፖርት ማድረግ የሚለው ለምርት አቅርቦት ብቻ የተተወ በመሆኑ በዘርፉ ለመስራት አስቸጋሪ ሆኖ መቆየቱን 14 ዓመት ቆይቷል የሚሉት ድርጅታቸው ቸውን ተቀሰው ፈቃድ መስጠት ከተጀመረ ገና አንድ አመት ነው ይላሉ። ወንደሰን
አሁን የቢዝነስ ላይሰንስ ኖር አውትሶርሲንግ በሚልስም ቢዝነስ ላይሰንስ ማውጣት ተችሏል። አሁን ሲንስ አንድ አመት ጀምሮ እስከዛሬ ሁሉም ሰው ነው ሶፍትዌር ዴቨሎፕመንት አውትሶርሲንግ ላይ የሚሰራው ሶፍትዌር ዴቨሎፐር ዴቨሎፐርኒንግ ብሎ ነው ላይሰንሱ። በኋላ ይባት ጭቅጭቅ የምን ጭቅጭቅ አለው ጋቱም ኤክስፖርተር ስለሆነ ሬኮግናይዝ ስላልተደረገ የኛም ለምሳሌ የዳታ ቤዝ ማኔጅመንት እንደዚህ በሚል ነው ለምሳሌ የነበረና አንድ ላይ ምሳሌ የዳታ አናሊቲክሳችን ላይ ላለን ፈቃድ እንደዚህ እንደዚህ እየተባለ የኮል ሴንተር ሰፖርትም እንደዚህ አንዳንድ ድርጅቶች ደግሞ አሰሪና ሰራተኛ አገናኝ የሚል ፈቃድም ያላቸዋሉ እና በኋላ ታክስ ፕሮክላሜሽን ላይ አንዳንድ ችግር ያጋጥማቸዋል እና አሁን ለውጭ ሀገር ሰርቪስን እንደ ሰርቪስ የመላክ ሬኮግናይዝ ሆኗል። ሚኒስትር ኦፍ ኢኖቬሽንም እንደ አንድ ፕራዮሪቲ ኤሪያ አድርጎ ወስኖበታል ከፒላሮች ውስጥ አንዱ ለኔክስት 5 ይርስ የሚሰጣቸው ፕራዮሪቲዎች ላይ እና ስለዚህ አሁን ጥሩ ትራክሽን አለ እና ግን ኦፍ ኮርስ ብዙ ይቀረዋል።
በዚህ ሳምንት በዱባይ ለሁለት ቀናት የቆየ ዓለም አቀፍ የቴክኖሎጂ አውደ ርዕይ ወይም ኤክስፖ ተካሂዷል። በዚህ ዝግጅት አፍሪኮምን ጨምሮ በዘርፉ የተሰማሩ 3 የኢትዮጵያ ቴክኖሎጂ ድርጅቶች መሳተፋቸውን የገለጹት አቶ ባህሩ የዝግጅቱን ዓላማ እንደሚከተለው ይገልጹታል።
ዝግጅቱ በአጠቃላይ ግሎባል የቴክኖሎጂ ሳምንት ተብሎ በዱባይ ከ41 ዓመት በላይ የተዘጋጀ ያለ የኤግዚቢሽን ነው። ብዙ ጊዜ ያው ኢትዮጵያኖች ጎብኚዎች ነበርን በዘንድሮ እና በባለፈው አመት ጀምሮ ኤግዚቢት እያደረግን ነው። የምንሰራቸውን ስራዎች ለሌሎች አለሞች በቴክኖሎጂ ምን ስራዎች መስራት እንደምንችል እና አውትሶርስ እንዲያደርጉልን ማለት ኢትዮጵያ ውስጥ ታለንት እንዳለ ያንን መስራት የሚያስችል ኢንፍራስትራክቸር ታለንት እንዳለ በመግለጽ ያለንን አቅም እናሳይበት ነው። በዘንድሮ አመት 3 ኢትዮጵያን ካምፓኒዎች አፍሪኮም ቴክኖሎጂስ፣ ኢቴክ እና ኤምኤምዋይሲ ቴክ የሚባሉ ኩባንያዎች ኤግዚቢት እያደረጉ ይገኛሉ።
ከዚህ አውደ ርዕይ ወይም ከዚህ ኤክስፖ ምንድን ነው የምትጠብቁት?
እንግዲህ አሁን ብዙዎቻችን እዚህ ያለን ኩባንያዎች ከአሜሪካ ደንበኞች አሉን፣ ከአውሮፓም ከኤዥያም ከአፍሪካም ደንበኞች አሉን። ያው የደንበኛ ቁጥሮቻችን እንዲያድጉልን እንፈልጋለን። ምክንያቱም ትልቅ ስራ የሚፈጥር ኢንዱስትሪ ነው። አንደኛ ስራ ይፈጥራል፣ ሁለተኛ ለሀገሪቷ የውጭ ምንዛሪ የሚያመጣ ትልቅ ኢንዱስትሪ ነው። እዚሁ አፍሪካ ውስጥ ሌሎችም በዛ ኤሪያ ላይ የሚሰሩ አሉ። እነሱም ተወዳዳሪ በመሆን ኢትዮጵያ ልትሰጠው የምችለውን ኢትዮጵያ ለምንድን ነው አውትሶርስ የምታደርጉት የሚለውን ጀስቲፋይ አድርገን የበለጠ ገበያችንን ለማስፋት ነው የመጣ ነው።
ከጎብኚዎቻችሁ ምን ምላሽ አገኛችሁ?
ያገኘነው ምላሽ በጣም ጥሩ ነው። ምክንያቱም አንደኛ ብዙ ጎብኚ ነው የነበረው። ከ750,000 በላይ ጎብኚ ነው ያገኘ የመጣው። ብዙ ጎብኚ ስለነበር ብዙዎቹ ስለ ኢትዮጵያ በቴክኖሎጂ መስክ ብዙ እንትን አልነበራቸውም። ስለዚህ ምንድን ነው የምሰጡን፣ ዋጋችሁ ምን ይመስላል ምናምን የሚሉታሉ። ያን ዋጋችንን ልንሰጠው የምንችለው አቅም ሰዲ ሲያዩ ያው ብዙዎቹ አሁን ከኮቪድ በኋላ ብዙ ኩባንያዎች ትልልቆቹ ዋጋ የቀነሰ ሰርቪስ የሚያገኙበትም በፊት እነ ህንድ እነ ፊሊፒንስ እነ ባንግላዴሽ ጋር የነበረው ትን ኤክስፔንሲቭ ውድ እየሆነባቸው ስለመጣ አፍሪካን እንደ አማራጭ እያዩ ያሉት። ከነዚ አፍሪካ ሀገሮች ደግሞ ኢትዮጵያን እንደ አማራጭ እንዲያዩ ነው። እነ ህንድ አካባቢ ብንሄድ በሚሊዮኖች የሚቆጠር ስራ የፈጠሩበት ዘርፍ ነው። ኢትዮጵያ ውስጥም አሁን ያለን ኩባንያዎች በሺዎች አሉ። ግን ይሄ ወር በ10 ሺዎች በመቶ ሺዎች እያደረገን ልናሳድገው እንፈልጋለን።
ምን ምንድን ነው እናደርግላቸዋለን የምትሏቸው?
በጣም ጥሩ። አንዱ ያው ሶፍትዌር ነው። ሶፍትዌር ዴቨሎፕ የማድረግ ነው። የተለያዩ ቴክኖሎጂዎች አሉ። ያንን ዴቨሎፕ የማድረግ አቅም እንዳለ ፍላጎታችሁን ከሰጣችሁ ዴቨሎፕ ያው ቴስት አድርገው አይተው ስለሆነ የሚገዙት የለውም። አሁን ኢቨን እኛ ሀገር ላይ እስከ አርቲፊሻል ኢንቴሊጀንስ ሌተስት ቴክኖሎጂ እስካለው ድረስ መስራት የሚችሉ ልጆች አሉን። ያው ብዙ ሀገሪቷ ላይ ያሉት ትምህርት ካየን 70% ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና ማቴማቲክስ ነው የሚማሩት። ስለዚህ ብዙ ማንፓወር ሞሮፍ ከቴክኖሎጂ ሪሌትድ በሆነ ነው ሰለጠኑ ያሉት። ከዚህ ጋር የተያያዘ በተለይ መንግስታትም ያሉ ሰርቪሱን የመግዛት ለምሳሌ የዱባይ መንግስታት እንዲህ አይነት አገልግሎት እንደምንሰጥ ኤክስፕሬንስ እናደርግባቸው የታለንት ወይም የሰው ኃይል እንደሚፈልጉ የነገሩን አሉ። ኩባንያዎች አሉ፣ የተለያዩ ኩባንያዎች መጥተው እኛም ሄደን ይህን ነገር እንሰራለን ስንል ከኛ ጋር ለመስራት ፈቃደኝነት ያሳዩ አሉ። በተለይ ልምዳችንን ካዩ በኋላ ማለት ነው። እና እንደ መድረክ የመጡ ራስን መግለጽ በጣም ትልቅ ጠቀሜታ አለው። ውጤታማ ነበር ማለት ይቻላል።
የቴክኖሎጂ ባለሙያዎቹ ኢትዮጵያ ስራን በመቀበል በኩል ከፍተኛ ወጪን በቆጠበ መልኩ ለውጭ ድርጅቶች የተሻለ አማራጭ መሆን ትችላለች ይላሉ። ለምሳሌ ክፍያን አስመልክቶ ምን ያህል ለውጥ ይኖራል ተብለው የተጠየቁት አቶ ወንደሰን እንደሚከተለው ያብራራሉ።
አሁን እንደ ሴክተርና እንደ ሰዎቹ ሲኒየሪቲ ነው። ለምሳሌ ለምሳሌ ሶፍትዌር ዴቨሎፕመንት ሴክተር ላይ ህንድ እስከ $40 በሰዓት እስከ $25 በሰዓት ያደርጋሉ። ያሰራሉ። ኢትዮጵያ እስከ 18 15 40 ሰዓት ያሰራሉ። ብዙ ነው ለውጡ። ከዚህም ያሰብን ያለ ነው 1000 ሰው 2000 ሰው አርገ ስታስበው አውትሶርስ የሚያደርጉት ድርጅቶች የሚያስቀሩት ገንዘብ ከሚሊዮን ዶላር በላይ ይሆን ይችላል። ለምሳሌ እንደ ህዝቡ ብዛት እንደሚቀጠረው ሰው ብዛት የሚወሰነው። ሌላውም ሴክተር ላይ እንደዚሁ እስከ 10 ዶላር በሰዓት ድረስ በወር ይሰራል። ትናንሽ ደግሞ አነስ ያለ የቨርቹዋል አሲስታንት አዲስ ግራጁዌት ያደረጉ ወይም ከቤታቸው ሆነው ሰዎች መስራት የሚችሉትን እስከ 7-8 ዶላር በሰዓት ድረስ ይሰራል። እና ኖርማሊ ይሄ ለውጭ ሀገር ሚኒመም ዌጅ ተብሎ ነን ስኪልድ የሆኑ ሰራተኞች የሚሰሩት ስራ በዛ በሚከፍሉት ደረጃ መክፈል ይችላሉ፣ ወደዚህ አውትሶርስ ያደርጉ ማለት ነው። ስቲል ግን ደግሞ ለኢትዮጵያውያን ሰራተኞች ካለው አማካኝ ደሞዝ ጣራ በላይ ይከፍላል የኛ ኢንዱስትሪ። እና በሁለቱም በኩል ማሸነፍ ይቻላል ማለት ነው።
እንግዲህ ውጭ ላሉት ነው አብዛኛውን የምሰሩት አይደለም?
አዎ፣ ኦልሞስት ኤክስክሉሲቭሊ።
ኦኬ። እንግዲህ ስሰሩ ዶሮ ዶሮ በአገሪቱ ኢንተርኔት እና በሌሎች የዲጂታል ወይም ቴክኖሎጂ ኢንፍራስትራክቸር ላይ የተመሰረተ ነው የሰጡት አገልግሎት እና ምን ያህል ብቃት አለው? ምን ያህል አስተማማኝ ነው?
እንደ ሴክተሩ ነው። አሁን ሁለት አይነት አለ። አሁን የኮል ሴንተሩ እና የሪል ታይም ዳታ ኢንትሪ ሰርቪስ ሲሆን ሪላይብል ኢንተርኔት ይፈልጋል። በየሰዓቱ ኤቭሪ ሚኒትስ ኦፍ ዘ ዴይ ኢንተርኔት ይፈልጋል። አሁን ለምሳሌ በእኛ አንድ ሌላ የኛ ሜምበር የሆነ ኤምኤምሲዋይ ቴክ የሚባል ድርጅት አለ። ላለፉት 3 ዓመታት የኢንተርኔት መቋረጥ አጋጥሞን አያውቅም። ለምሳሌ ምክንያቱም ባንድዊድዝ ትልቅ ባንድዊድዝም ስለሚኖረን ኢትዮ ቴሌኮም ጋም ከስተመር ሪሌሽንሽፕ ማኔጀርስ አሳይን አድርገውልናል ኦልሬዲ። እና ችግር ሲኖር እንኳን ኢንተርኔት ችግር ሲኖር ራይት አዌይ እንዲፈታ አድርገውልን ባካፕ ላይን አድርገውልናል። ስለዚህ አሁን እየሰራ ነው። አሁን ከዚህ በፊት በጣም እንቸገር ነው። 2-3 ዓመት በፊት ብዙ ከደንበኞቻችን ጋር በመጣላት ከደንበኞች ጋር ሉዝ እናደርግ ነበር ብዙ ክላይንቶች። አሁን ግን ለእንደዚህ አይነት ሴክተሮች ብቻ ብለው አሬም እየመደቡልን ስለሆነ ጥሩ ነው ያለ ነው። አሁን ግን ሶፍትዌር ዴቨሎፕመንት ላይ ስፔሲፊካሊ ያሉት ግን ኔሴሰርሊ 24/7 ኢንተርኔት አይፈልጉም እነሱ። ከዚም ኦፍላይን የሚሰሩበት ጊዜ ስላለ ችግር አይለውም። 10 ደቂቃም 20 ደቂቃ ቢቋረጥ ምንም አይደለም። በተጨማሪ ግን እንትናል ሪሌቲቭሊ ግን ደህና ሆኖ አላለፉት ለ3 ዓመታት።
አቶ ባህሩ፣ ይህ የኢንተርኔት መሰረተ ልማትና የሰራተኛ አቅም ጉዳይ በዱባይ ጎብኚዎች ከቀረቡልን ጥያቄዎች መካከል ዋነኛው ነበር ይላሉ።
አዎ፣ ይሄ በጣም ዋናውም ድርጅቶቹም እኛን ሲቀርቡን ከሚጠይቁን መሰረታዊ ጥያቄዎች መጀመሪያ ታለንት ማለት የሰው ኃይላቸው ምን ይመስላል፣ አቅማቸው ምን ይመስላል፣ ምን ቴክኖሎጂ ያውቃሉ ብለው ይህን ያክል የሰው ኃይል ሰጥተን በዚህ ቴክኖሎጂ የሚያውቁልን በየቴክኖሎጂ ከፋፍለን ከነገርናቸው በኋላ ምን ይመስላል ኢንተርኔታችሁ ነው ሁለተኛው ጥያቄ። ኢንተርኔታችሁ ፍጥነቱ ምን ያክል ነው፣ አይቆራረጥም ወይ ምናምን የሚለው እንትን ነው። ቢኮዝ እነሱ እንደሚሉት 24/7 ምንም አይቋረጥ ማለት 24 ሰዓት ከሰኞ እስከ እሁድ የሚሰራ ኢንተርኔት ይፈልጋሉ። በፍጥነቱ በጣም አስተማማኝ ነው ወይም ዓለም አቀፉን ደረጃ ያሟላ የሚል አለ። አሁን በዚህ መንገድ ያው አንዱ እንትን የምናደርግላቸው በፊት ሞኖፖሊ ወይም በአንድ የመንግስት ተቋም ባለ የቴሌኮም አገልግሎት ላይ ነበርን። አሁን ግን ለተወዳዳሪ መጥቷል ሳፋሪኮም። ስለዚህ እነሱ ደግሞ ሞር ለእኛ አይነት ካምፓኒዎች በተለይ አውትሶርሲንግ ለምንሰራ ስራዎችን ከውጭ የተቀበለ ለምንሰራ ኩባንያዎች የተሻለ አተኩረው ምን እንስጣችሁ እንዴት እናርግላችሁ ብለው ይሄ ምን ይባላል የሚከታተሉን ናቸው። ቢኮዝ ትልቅም ገንዘብ ያገኛሉ ከእንደዚህ አይነት ኩባንያዎች፣ ከፍተኛ ክትትል አድርገው ስራዎችን ይሰራሉ። ስለዚህ ይሄ ሰርቪስ ሌቭል አግሪመንታቸው የሚኖራቸው ውል በጣም የጠበቀ ነው። እነሱም እነዚህ አይነት ኩባንያዎች ላይ አተኩሮ በመስራት ሁለቱም የሚያሸንፉበት ሁኔታ እንዲፈጠር ይጥራሉ። እና ሌላ አይሲቲ ፓርክ የሚባል አለ። እንደዚህ አይነት ስራ የሚሰሩ ኩባንያዎች ብቻ የሚገቡበት ማለት ነው። እዛ መግባታቸው ጠቀሜታው ምንድን ነው? ከተማ ላይ ከሆኑ መብራት የመቆራረጥ ይኖራል። በተለይ ደግሞ እንደዚህ የውጭ ስራ እየተሰራ መብራት ተቋረጠ፣ ኢንተርኔት ጠፋ ብሎ ምክንያት ማቅረብ ከስራ መውጣት ነው። ምንም ምህረት የሌለው ነው። በቃ አንድ ስራ ከሰጡ በኋላ ኢንተርኔት፣ ፓወር የመሳሰሉ ችግር ገጠመኝ አይባልም። እሱ ችግር ካለ ምንም ችግር ለኢትዮጵያ የሰጡትን ቢዝነስ ወደ ኬንያ ወይ ደቡብ አፍሪካ ወይ ኢጅፕት ይልኩታል፣ ብዙ አማራጭ ስላላቸው ማለት ነው። ስለዚህ እንዲህ አይነት በጣም መሰረታዊ ነገር ነው። ይህንን በአይሲቲ ፓርክ ላይ ደግሞ ማሟላት አለ። ሌላ ዴታ ሴንተር ነው። ዳታዎች የሚቀመጡ በማዕከል ዓለም አቀፍ ስታንዳርድን የያዙ ናቸው ወይ የሚባል ነው። በአሁኑ ሰዓት ጦርነቱ ኢንተርናሽናል ሆነው ኢትዮጵያ ውስጥ ኢንቨስት ያደረጉ ወደ 2 ዴታ ሴንተሮች መጥተዋል። እነሱ ጋር ዳታ እንደምናስቀምጥ ስንነግራቸው የዳታ ጥበቃው ስታንዳርዱ ሚት እንደተደረገ እንትን ያደርጋሉ። እና እንደዚህ አይነት መሰረተ ልማት መሟላት በጣም እንዲህ አይነት በተለይ ከውጭ ላሉ ኩባንያዎች ስራ ሲሰጡ እንደ አንድ መስፈርት አድርጎ የሚያዩ ስለሆነ እዚህ ላይ ያው እየተሰራ ነው ያለው። ግን አጠናክረንም ቢኮዝ ሌሎችም አፍሪካ ሀገሮች በቅርበት በጣም እየተፎካከሩን ስለሆነ ይህን እያስተካከልን የመሄድ ያው ግዴታ አለብን ማለት ነው በዚህ ቢዝነስ ለመቆየት።
ይህም ሆኖ ግን አሁንም እንደ ግብር እፎይታና ሌሎች ማበረታቻዎች ገና የሚቀራቸው መሆኑን የኢትዮጵያ አውትሶርሲንግ ማህበር ፕሬዚደንት አቶ ወንደሰን ይናገራሉ።
ኮርስ ቤተር ለመሆን ድል ይፈልጋል። ኢንሴንቲቭ የለውም ሴክተሩ። ኢንቨስትመንቱ ብዙ ነው። ኦፊስ አደራጅቶ ሰራተኛ አለኝ ብለው ነው ፒች የሚደረገው እና ያንን ለማድረግ ምንም ኢንሴንቲቭ የለውም። የታክስ ኢንሴንቲቭ የለውም። ምንም ማበረታቻ የለውም። አሁን ቅርብ ጊዜ የኮምፒውተሮችን ቀረጥ እንዳይከፈሉ ኮምፒውተሮች ላፕቶፖች ሳይሆኑ ዴስክቶፕ ኮምፒውተሮች ቀረጥ ሳይከፈሉ እንዲገቡ ብሎ አሁን ቅርብ ጊዜ የተደረገ አንዳንድ ነገር። ከዚያ ውጭ ግን ሌሎች ሀገሮችን ተሞክሮ ብነግርህ ለምሳሌ ኢንዲያ ለምሳሌ አሁን ስፔሻል ኢንዱስትሪ ዞንስ የሚባል ክልል ፈጥረው ነው ይህን ኢንዱስትሪ እንደ አዲስ ያመጡት 2005 ላይ። አውትሶርሲንግ ላይ ስራ መፍጠር አለብን ብሎ በትልቅ ፕራዮሪቲ ተነሱ። ስፔሻል ኢንዱስትሪ ዞንስ ተፈጠሩ። እዛ ኢንዱስትሪ ዞን ውስጥ ኢንቨስት ያደረገ የገባ ሰው ለአምስት ዓመት ኢንከም ታክስ አይከፍሉ። ከዚያ ደግሞ አምስተኛ ዓመቱን ሲያልጨርስ ደግሞ ለቀጥሉት ለአምስት ዓመታት ግማሽ ነው የሚከፍለው። ምክንያቱም ለሀገሪቱ የውጭ ምንዛሬ እያስገኙ ስለሆነ ሰራተኞች እየቀጠሩ ስለሆነ እንደዚህ እንደዚህ። አሁን እንዳልኩ ነው ኢንዱስትሪው እንደ ሴክተር እንኳን ሪኮግናይዝ መደረግ የጀመረው አሁን። ስለዚህ ከዚህ በኋላ ነው ያን ፑሽ ማድረግ የምንችለው እኛ ሌቨሬጅ ማድረግ ያለበት ድርጅቶች። ሌሎች ግን አሁን ቴክስታይል ኢንዱስትሪስ እንደዚሁ የሚሰሩበት ፍሪ ወርኪንግ ስፔስ አላቸው። ኢንዱስትሪ ፓርኮች ለእነሱ ተብሎ ተሰርተዋል። የታክስ ፕሪቪሌጅ አላቸው። ፕሮፊት ታክስ ኤግዘምትድ ይሆናሉ ለመጀመሪያ ካፕል ኦፍ ይርስ እና ያ ኦልሞስት እነሱ ከሚያመጡት ያ ኢንዱስትሪ ይሄ ማኑፋክቸሪንግ ኢንዱስትሪ ማምጣት ከሚችለው ፎሬን ከረንሲ እና ኢምፕሎይመንት ከእጥፎች በላይ ነው ይሄኛው ፖቴንሻሉ እና ያንን ግን ሪኮግናይዝ እንዲያደርግ መንግስትም ብዙ ፑሽ ይፈልጋል ከኛ አሶሴሽን። ስለዚህ ኢቨንቹዋሊ ጥሩ ፊቸር አለው ብለን እናስባለን። አትሊስት መኖሩ ታውቋል። እንግዲህ ዊል ፑሽ ፎርት።
በኢትዮጵያ የቴክኖሎጂ ብቃት ያላቸው ወጣቶች ቢኖሩም ጥቂት ናቸው ይላሉ አቶ ወንደሰን። ይህን ለማሳደግ መንግስት ትኩረት ሊያደርግ እንደሚገባ ያሳስባሉ። ባሉት አነስተኛ ድርጅቶች አሁን ባለው ሁኔታ ከ35 እስከ 40 ሚሊዮን ዶላር አመታዊ የውጭ ምንዛሪ ያስገባል ተብሎ እንደሚገመት የተናገሩት አቶ ወንደሰን በሚቀጥሉት 5 አመታት ውስጥ ከፍተኛ የውጭ ዛሬ ሊያስገኝ ይችላል ተብለው ከሚጠበቁ የውጭ ንግድ አገልግሎቶች ውስጥ ይመደባል ብለው ተስፋ ማድረጋቸውን ነግረውናል። ይህ እንዲሆን ግን የመንግስት ድጋፍ እንደሚያስፈልገው ገልጸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። እንግዶቻችንን አቶ ባህሩ ዘይኑና አቶ ወንደሰን ዘውዴን እናመሰግናለን። እንግዲህ በዚሁ ፕሮግራማችንን ወደ ማጠቃለሉ እየተቃረብን ይመስለኛል።
ልክ ነው። ከዛ በፊት ግን ለመሰናበቻ ካሰናዳናቸው ሙዚቃዎች መካከል ሃና ግርማ ባንተ ላይ ያለች የምትጫወተውን ሙዚቃ አድማጮቻችንን እንጋብዛቸው።
ሃና ባንተ ላይ ያለች ትቀጥላለች። አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዶአችን በዚህ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ ቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ።